የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ኮዳና
ጋፒና ቪኦኤ ያዲሱ ትውልድ ድምጽ። እንደምን አመሻችሁ የጋፒና ቪኦኤ አድማጮች። የዛሬ ህዳር 16 2012 ዓ.ም ተመረጥ ምሽት ዝግጅታችን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመረን።
ትውልደ ኢትዮጵያዊ ዲዛይነርና የንግድ ሰው እንግዳ ይዘናል።
ስሜ አባይ ሹፍ ይባላል። የዛፍ መስራች ነኝ።
እዚህ ዋሽንግተን ዲሲ ውስጥ የውቅና ሽልማት ተቀብላለች። አብራት ታመሻለች።
ከተስፋ ማህበረሰብ አቀፍ ቱሪዝም ተቋም ስለስራቸው የሚነግሩን ሌላም እንግዳ አለ።
በምግብ ማብሰልና በመንገድ መሪነት ነው ወጣቶች የሚጠቀሙትና በእነዚህ ደረጃ ስናየው ከ2000 በላይ ወጣቶች ተጠቃሚ ናቸው።
የተቋሙ የማስገብኘትና የጎብኚዎች ቀበላ ዘርፍ አስተባባሪ የሆነው ግርማቸው አለባቸው ናቸው። ይዘናቸውን እንመለሳለን። የእናንተን ማስተያየት አለን።
ሰላም በነጻነት መግለጽ ማለት ያለማንኛውም ተጽዕኖ ወይም ግፊት ያመንበትንና እንከተለዋለን የምንለው የራሳችንን አመለካከትና እምነታችንን ማንጸባረቅ ማለት ነው።
የእስከዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን አጫጭር ዜናዎች እናስደምጣችሁ። ከዜናዎቹ ጋር ተመለሰን ወደ እናንተ መተናል። የሶማሌ ክልል ገዢ ፓርቲ ሶዴፓ ስራ አስፈጻሚ ዛሬ ባካሄደው አስቸኳይ ጉባኤ የብልጽግና ፓርቲን ለመቀላቀል ወሰነ። ኢህአዴግ በቅርቡ አንድ ሀገራዊ ፓርቲ ለመሆን መወሰኑና አጋር ፓርቲዎችም አባል እንዲሆኑ መወሰኑ ይታወሳል። የሐረሪ ብሔራዊ ሊግም በውህደቱ አጀንዳ ዙሪያ በአሁኑ ሰዓት እየመከረበት ነው ተብሏል። በፓርቲው ምክትል ሊቀመንበርና አቶ ሙስጠፌ መሐመድ ሰብሳቢነት በአዲሱ የብልጽግና ፓርቲ የፖለቲካ ፕሮግራምና መተዳደሪያ ደንብ ላይ በተካሄደው የሶዴፓ ስራ አስፈጻሚ ኮሚቴ ስብሰባ የውህደት ሐሳቡን በሙሉ ድምጽ መቀበሉን ፓርቲው አስታውቋል።
አድማጮች እዚህን ዘገባ ዝርዝር ከዜና በኋላ በሚኖርን ጊዜ እናስደምጣችኋለን። ተከታዩ ዜናችን አህጉረ አፍሪካ ውስጥ ሲካሄድ የመጀመሪያ የሆነው የጾታ እኩልነት ላይ የሚያተኩረው ግሎባል ጀንደር ሰሚት ትላንት ሰኞ ሩዋንዳ ዋና ከተማ ኪጋሊ ላይ ተከፍቷል። የአፍሪካ ልማት ባንክ ከሩዋንዳ መንግስትና ከሌሎችም አህጉርና ዓለም አቀፍ ድርጅቶች ጋር በመተባበር ባዘጋጀው የሶስት ቀናት ጉባኤ መክፈቻ ላይ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ የጾታ እኩልነትን እውን ማድረግ የሁሉም ሰው ኃላፊነት እንደሆነ አሳስበዋል። ኢትዮጵያ ባለፈው የአንድ ዓመት ተኩል ጊዜ ሴቶችን በማብቃት ረገድ ያስመዘገበችው ክንዋኔ የፖለቲካ ፈቃደኝነትን ካለ ተአምር ሊሰራ እንደማይችል አሳይቷል ብለዋል።
የዋይት ሃውስ ቤተ መንግስት አማካሪ የነበሩት ዶናልድ መኬገን በፕሬዝዳንት ዶናልድ ትራምፕ ላይ ክስ ለመመስረት ይቻል እንደሆነ በሚካሄደው ምርመራ ከተወካዮች ምክር ቤት የቀረበላቸውን መጥሪያ አክብረው እንዲገኙ አንድ የዩናይትድ ስቴትስ ፌደራል ዳኛ ትላንት ማታ በይኗል። ፕሬዝዳንት መኬገንም ሆነ ሌሎች የቀድሞውና የወቅቱ የዋይት ሃውስ ባለስልጣኖች ቃላቸውን እንዳይሰጡ የማገድ ስልጣን የላቸውም ብለዋል ዳኛ ኬታንጂ ብራውን ጃክሰን። የትራምፕ አስተዳደር የጃክሰንን ብይን ይግባኝ ለማለት አቅዷል። መኬገን በይግባኝ ምክንያት ጊዜያዊ እገዳ ካልተደረገባቸው በስተቀር ከተወካዮች ምክር ቤት የቀረበላቸውን መጥሪያ እንደሚያከብሩ መግለጻቸውን ጠበቃቸው ተናግረዋል። በምክር ቤቱ አባላት ፊት ቀርበው ቃላቸውን ከመስጠት ከተቆጠቡት ባለስልጣናቶች መካከል የውጭ ጉዳይ ሚኒስቴር ማይክ ፓምፔዮ፣ የቀድሞ የብሔራዊ ጸጥታ አማካሪ ጆን ቦልተን እና ተጠባባቂ የዋይት ሀውስ ጽህፈት ቤት ኃላፊ ሚክ መልቫኒ ይገኙባቸዋል።
ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት በፔንታገን ማለትም በመከላከያው ሚኒስቴር ስለተደረገው የአመራር ለውጥ ሌላ እርስ በርሱ የሚቃረን ትርክት አሰምተዋል። ኢራቅ ውስጥ እስላማዊ መንግስት ነኝ በሚለው ቡድን ላይ ውጊያ ይካሄድበት በነበረበት ወቅት የወታደራዊ ምግባርን የሚጻረር ተግባር ፈጽመዋል ተብሎ የተከሰሱት የኔቪ ሲል ባልደረባን በመደገፍ ስለወሰዱት እርምጃዎች ተከላክለዋል። የተከሳሹ ኔቪ ሲል ኤድዋርድ ጋሊገር ጉዳይ በቦርድ እንዲሰማ ተይዞ የነበረውን እቅድ የመከላከያ ሚኒስቴር ማርክ ኤስፐር እንዲሰርዙት ባለፈው እሁድ ማዘዛቸውን ፕሬዚዳንቱ ተከላክለዋል። ከሁለት ዓመታት በፊት በኢራቅ በነበሩባቸው ወቅት የቆሰለ እስላማዊ መንግስት ነኝ የሚለው አሸባሪ ቡድን ተዋጊን ገድለዋል በሚል ክስ ጋሌከርክ በወታደራዊ ችሎት ፊት ቀርበው በነጻ ተለቀዋል። ነገር ግን ከእድሜ በታች ሆነው ተዋጊ አስክሬን ጋር ፎቶግራፍ ተነስተዋል በሚለው ክስ ጥፋተኛ ናቸው ተብለው ስልጣናቸው ተቀንሷል። ፕሬዝዳንት ትራምፕ ታዲያ ጣልቃ ገብተው ስልጣናቸውን እንደሞዛቸው እንዲመለስላቸው አዘዋል። በመከላከያው ሚኒስተርና አንዳንድ የባህር ኃይል ባለስልጣኖች ግን ተከሳሹ አሁንም ቢሆን በባህር ኃይል ቦርድ ፊት መቅረብ አለባቸው ይላሉ።
ሆንግ ኮንግ ውስጥ ባለፈው እህድ በተካሄደው ምርጫ ተቃዋሚ ወገን 90% የምክር ቤቱን መቀመጫ ማግኘቱ የሚታወስ ነው። የከተማይቱ መሪ ኬሪ ላም ታዲያ በአስተዳደራቸውና በዲሞክራሲ ደጋፊዎቹ ተቃውሞ በነበራቸው አያያዝ ላይ አለመርካትን የሚያንጸባርቅ ሊሆን ይችላል ብለዋል። ላም አያይዘውም መራጮች በአስተዳደር ጉድለት ላይ ያላቸውን አመለካከት ገልጸዋል ካሉ በኋላ ኃይል አዘል የተቃውሞ ሰልፍ እንዲያበቃም ጥሪ አቅርበዋል። የተቃውሞ መንስኤ በሆኑት ጉዳዮች ላይ ህዝባዊ ውይይት እንዲካሄድ በድጋሚ ጥሪ አድርገዋል። ተጨባጭ ሆነ የማስተካከል እቅድ ግን አላቀረቡም። ባለፈው እሁድ በተካሄደው ምርጫ የዲሞክራሲ ደጋፊ ወገን ከ18 የወረዳ ካውንስሎች 17ቱን ጨብጧል። በፊት ግን ምንም አልነበረውም። ይህም በቤጂንግ አያያዝ ላይ ያለውን ተቃውሞ ያመላክታል ተብሏል። አድማጮች ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሬ ጋቢና ቪኦኤ ፕሮግራሞች ጋር አብራችሁን አምሹ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚው የዕለቱን ርዕሳችን እናስደምጣችሁ።
በቀዳሚነት ያዝነው የፖለቲካ ጉዳይ ወደ ሶማሌ ክልል ነው የሚወስደን። የሶማሌ ክልል ገዢ ፓርቲ ሶጌፓ ስራ አስፈጻሚ ዛሬ ባካሄደው አስቸኳይ ጉባኤ የብልጽግና ፓርቲን ለመቀላቀል ወስኗል። አዲስ ቸኮል ተቀባለው።
በፓርቲው ምክትል ሊቀመንበር አቶ ሙስጠፌ ማህመድ ሰብሳቢነት በአዲሱ የብልጽግና ፓርቲ ፖለቲካ ፕሮግራምና መተዳደሪያ ደንብ ላይ በተካሄደው የሶዴፓ ስራ አስፈጻሚ ኮሚቴ ስብሰባ የውህደት ሐሳቡን በሙሉ ድምጽ መቀበሉን ፓርቲው አስታወቀ። የፓርቲው ማዕከላዊ ኮሚቴ አባልና የሶዴፓ ጽህፈት ቤት ኃላፊ አቶ ማህመድ ሻሌ የውህደት ሐሳቡን ስለተቀበሉበት ምክንያት ለጋዜጠኞች በሰጡት መግለጫ እንዲህ ብለዋል።
የአዲሱ ውህድ ፓርቲ የፌዴሪ ህግ መንግስትን የብሔር ብሔረሰቦችን መብት የሚያጠናክር መሆን መላለበት ኤቨን የምድራጀውን ፖለቲካ ፕሮግራሙን መተራ ደንቡን የብሔር ብሔረሰቦችና የራስን በራስ የማስተዳደር እና የራስን ራስን ብድር መወሰን የሚለው መብት ማያሻማ መሆኑን ማረጋገጥ፣ የሶማሊኛ ቋንቋ የፓርቲው ቋንቋ የሚሰራበት ቋንቋ ሶማሊኛ ቋንቋ እንደሆን፣ እንደውም በሀገር አቀፍ ደረጃ ፓርቲው ሶማሊኛ ቋንቋውን የሚሰራበት ቋንቋዎችን አንዱ እንዲያደርግ፣ የነበረው የሶዴፓ አደረጃጀት እንዳይፈርስና አዲሱ ውህድ ፓርቲ እንደሚቀላቀል የህዝብ የውክልና ጉዳይም ጥያቄም ነበር። ይህ ሁሉ መሰረት በማድረግ የፓርቲው ፕሮቶኮል ፕሮግራም ደግሞ የህዝቡን አኗኗር ዘይቤ ያገናዘበ መሆን አለበት፣ አካታች የፖለቲካ የዲሞክራሲና የኢኮኖሚ እና የልማት መሆን አለበት የሚል ከሚል አኳያ ነው። በተለይ ወደ ሆራዊ ቀሩ አካባቢዎችና አርብቶ አደር አካባቢን ያገናዘበ መሆን አለበት የሚል መስፈርቶች ማስቀመጥ ነበር። በዚህ መሰረት መስፈርቶቹ ተካተዋል ወይ የሚል ውይይት ነው የተደረገው። ባደረግነው ጥልቅ ውይይት አጠቃላይ የፓርቲው አንደኛው የሶሻል ቤዙን ምታገላቸው ጀምሮ ከዚህ በፊት ውግና ነበር የአርብቶ አደር ነበር አብዮታዊ ዲሞክራሲም፣ አሁን በአዲሱ ውህድ ፓርቲ የአርብቶ አደር እንደምታገል በዚህ ታስቀምጧል። ፓርቲው የኢትዮጵያ ፌዴራላዊ ስርዓትን ይበልጥ ሊያጠናክርና ትክክለኛ ፌዴራሊዝም እንዲሰፍርን እንደምታገል በግልጽ አስቀምጧል። ሌሎች የሚነሱ ጥያቄዎች በህግ መንግስቱም ዙሪያ በህግ ሰበብ በኩል ብቻ እንደሚፈቱ በግልጽ አስቀምጧል። ስለዚህ የራስን በራስ ድልም የመወሰን የማስተዳደር በቋንቋ መማር ለሃይማኖት ነጻነት ማግኘት በራስ ባህልና ማንነት መኩራት የሚለውን ነገር የህገ መንግስታዊ መብቶችን ይበልጥ እንደሚያጠናክር በግልጽ ተቀምጧል። የፓርቲ መሪዎችና እሴቶችም ስናይ ደግሞ አካታች ለአርብቶ አደርን ህይወት ያገናዘበ በስፔሲፊካሊ ኮምፕረሄንሲቭ ዲቨሎፕመንትና ኢንተግሬትድ ዲቨሎፕመንት ለሚያካሄድ በግልጽ ተቀምጧል። በዲሞክራሲ አካባቢ ስታይ ደግሞ በተባበረ ድምጽም በአብላጫም ድምጽም እንደሚጠቀም ፓርቲ አስቀምጧል። የስብጥር ውክልናና አናሳ ቁጥር ያላቸውና ቤዞችን ኮስደ እንደሚያደርግ በውሳኔ ሰጣት፣ በሶሻል ልማት በኩልም ሁሉም ነገር ያካትትና ሙሉ ህዝብን ያገናዘበ መሆኑን ተወያይተንበታል። መተራደሙን ብናይ ከስያሜው ካስታይ በፊት የነበሩ አንዳንድ ውዝግቦችም ተፍቶ የሶማሌ ክልል የፍርስ ፓርቲ ቅንጣፈ የፍርስ ፓርቲ ፓርቲ ቢሮ እንደሚሆን አጠቃላይ አደረጃጀቱም ለዚህ አባል እንደሚሆን በክልል ደረጃ ደግሞ አስተባባሪ ኮሚቴና የተለያዩ ኮንፈረንሶችና የተለያዩ ፓርቲ መዋቅሮች እንደሚኖሩ በክልል ምደቦችም በክልል አስተባባሪ ኮሚቴ እንደሚፈጸም በግልጽ አስቀምጧል። ስለዚህ ከዚህ ሰፊ ውይይት በኋላ የሶዴፓ ስራ አስፈጻሚ ይሄን ያስቀበሉ መስፈርቶቹን ያማከለና ያካተተ ስለሆነ ውህደቱን በሙሉ ድምጽ አጽድቋል።
በነገው ዕለት የስራ አስፈጻሚ ውሳኔ ለፓርቲ ማዕከላዊ ኮሚቴና ጠቅላላ ጉባኤ ቀርቦ የመጨረሻ ውሳኔ ተላለፈበታል ተብሎ ይጠበቃል። በተያያዘም የሐረሪ ብሔራዊ ሊግ ከትላንትና ጀምሮ በብልጽግና ፓርቲ ፕሮግራሞችና የውህደት አጀንዳ ላይ እየመከረ ይገኛል። የውህደት ሐሳቡ ለም ዛሬ ምሽት ወይም እስከ ነገ ድረስ ውሳኔ ላይ እንደሚደርሱ በጉባኤው ተሳታፊ የሆኑ አመራር ለቪዮ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባውን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ከኢትዮጵያ አስጎብኚዎች ማህበር የተገኘ መረጃ እንደሚያሳየው ኢትዮጵያ ውስጥ ከ200 በላይ ግለሰባዊና ድርጅታዊ አቋም ያላቸው አስጎብኚ ድርጅቶችና የጉዞ ወኪሎች ይገኛሉ። ከነዚህ መካከል አንዱ የሆነው ተስፋ ማህበረሰብ አቀፍ ቱሪዝም ተቋም የጉብኝት ሂደቶችን አበይት ክፍሎች መስህቦች በሚገኙባቸው አካባቢዎች በሚኖሩ የማህበረሰብ አባላት እንዲከናወን በማድረግ ረገድ ፈርቀዳጅ ሆኖ ይመደባል። ከተቋሙ የማስጎብኚትና የጉብኝት ቅበላ ዘርፍ አስተባባሪ የሆነው አቶ ግርማቸው አለባቸው እንደሚሉት በሺዎች የሚቆጠሩ የማህበረሰብ አባላት በቀጥታም ሆነ በተዘዋዋሪ ከዚህ አሰራር እየተጠቀሙ ነው። ሀብታሙ ስዩም ዝርዝሩን እንደዚህ ያሰማናል።
ያደጋችሁበት ሜዳ፣ ተራራ፣ ሸንተረር፣ ደስታና ሀዘን የተጋራችሁበት የአብሮነት ትዕይንት እኖርንበት የተለመደ ህይወት መልክ ነው። ሀገር አቆራርጠው የኢትዮጵያን ምድር ለሚረግጡ ግን ገንዘብ ከፍለው ለማየት የሚመኙት ማራኪ የአይንም የልብም መስህብ ነው።
እናሳየው እንዳልኩ የህዝቡን አኗኗር እንግዲህ አኗኗር ሲባል እንዴት ያርሳሉ፣ እንዴት ያጭዳሉ፣ እንዴት ይወቃሉ፣ እንዴት ይመገባሉ፣ እንዴት የተለያዩ ነገሮችን እንዴት ሴሌብሬት ያደርጋሉ። ለምሳሌ ለቅሶም ሊሆን ይችላል፣ ሰርግም ሊሆን ይችላል፣ የተለያዩ ጽዋዎች፣ ማህበራት፣ ማህበር ምናምን ሊሆን ይችላል። እነሱ ሁሉ ያካተተ ጉብኝት ነው።
ይህን ተፈጥሯዊና ትውፊታዊ ማህበረሰባዊ ሀብት ለጎብኚዎች አጋርቶ መልሶ ማህበረሰብን ለመጥቀም ያቀደው ተስፋ ማህበረሰብ አቀፍ ቱሪዝም ተቋም ከተመሰረተ 10 አመት ደፍኗል።
የመጀመሪያ ሳይታችንም መኳት ማርያም ትባላለች። በዚህ በመቄት አቅጣጫ በዚህ በሰሜን ወሎ ዞን ያው አውሮፓውያኖቹ እንግዲህ እንደምታውቀው ከኢንዱስትሪያል ሪቮሉሽን ከመምጣቱ በፊት ይኖሩ የነበሩትን ያኗኗር ዘይቤ አሁን እኛ አካባቢ ብቻ ስለሆነ ያለው እና ደግሞ የነበሩ ተራራዎችን በውስጥ ያሉትን ደግሞ እጽዋትና እንስሳቶችን እነዛን በመጠቀም ቱሪዝሙ ወደ ህብረተሰቡ ዘልቆ እንዲገባ ማድረግ ነው።
ግርማ አለባቸው ተወልዶ ያደገው በአመት ውስጥ በብዙ ሺዎች የሚቆጠሩ ጎብኚዎች በሚጎርፉባት ላሊበላ ነው። የበዛው የጎብኚዎች ፍሰትን ያክል ማህበረሰቡ በቀጥታ ያለመጠቀሙ ነገር ያሳስበው ይመስላል ግርማ። ለዛም ነው በህግ ትምህርት ከተመረቀ በኋላ ወደ ተቋሙ ለመቀላቀል የወሰነው። ግርማ ዛሬ የተቋሙ የማስጎብኝትና የጎብኚዎች ቅበላ ዘርፍ ኃላፊ ነው። እሱ እንደሚለው የተቋሙ አበይት ስራዎች የሚከናወኑት የአይን መስህቦች አካባቢ በሚኖሩ የማህበረሰብ አባላት ነው።
የህብረተሰብ ጋር የሚመሳሰል ሎጆች ተሰሩ፣ ወይም የእንግዳ ማረፊያዎች ማለት ነው። እነዚያ የእንግዳ ማረፊያዎች ከተሰሩ በኋላ ለዛች ቦታ ቅርብ የሆኑ በአንድ ቅሬ የተደራጁ ማህበረሰብ አባል ይሆናሉ። እስከ 400 እስከ 200 እንደየሁኔታው ሃውስ ሆልዶች ወይም የቤተሰብ ዋና መሪዎች ባልና ሚስት በሚባል ደረጃ አባል ይሆናሉ። ሎጁን ራሳቸውን የሚያስተዳድሩት ሊቀመንበር ይመርጣሉ፣ ገንዘብ ያዥ ይመርጣሉ። ከዛ በኋላ ግን ምንድነው የሚደረገው? መንገድ መሪ የሚባል አለ። ወጣቶቹ በተራ በተራ እንዲሰሩ ይደረጋሉ። ምግብ አፍያን በዛ ስልጠና ይሰጥና ምግብ የሚያበስሉም እንደዚህ ወጣት ሴቶች እንደዚህ አስር የተሻለ ለፈረንጂ ትንሽ ቀረብ ያለ አመጋገብ ስነ ስርዓት የሚያቀርቡ ይመረጡና ወጣቶች ይደራጁና እዛ ይገባሉ። ከዛ ምንድነው የሚሆነው? እንደዛ ካደራጀን በኋላ እንዳልኩ ዋና ማደሪያ ቦታ ነው ይሄ። ከዛ ቀጥሎ ደግሞ ከአንዱ ማደሪያ ቦታ ወደ አንዱ ማደሪያ ቦታ ስትሄድ መሀል ላይ የምሳ መብላያ የሚባል አለ። ምን ጊዜ የኢትዮጵያን ምግብ የሚቀርብበት በየአይነቱ የሚባለው ምግብ የሚቀርብበት ማለት ነው። እነዚህ ላይም ደግሞ ሴቶች ብቻ ይደራጃሉ። ሴቶች ምግብ ማፍያ ቦታ ላይ ሴቶች ብቻ 35-40 ሴቶች ሊሆኑ ይችላሉ። ይደራጁና እዛ ምግብ ያቀርባሉ።
በዋነኝነት በአማራ ክልል ሰሜን ወሎ አካባቢና በትግራይ ክልል በተለይም የምስራቅ ትግራይ አካባቢ ነዋሪዎች ጋር በትብብር የሚሰራው ተቋሙ የሚያገኘውን ገቢ 60% ለማህበረሰቡ መልሶ እንደሚያስረክብ ግርማ ነግሮናል። በስካሁን የሥራ ዘመኑ ለወጣቶች ብሎም ለመላው ነዋሪዎች ቀጥተኛና ተዘዋዋሪ ጥቅም እንዳመጣም ሰምተናል።
ትምህርት ቤት ያሰሩ አሉ፣ ለትምህርት ቤት ግብዓት የሚሰጡ አሉ፣ አንዳንዶቹ ደግሞ ኢኮኖሚክ ላይ ወፍጮ ያስተከሏሉ ከዚህ ከሚያገኙት ገቢ ማለት ነው። እዚህ ማህበረሰብ አቀፍ ቱሪዝም አስጎብኚዎች እዚህ ወደ 40 እየደረሰ የወጡም እንደገና አዲስ ያስገባል። አሁን 16 አለ። ከዛ ውጭ በእኛ በዚህ በላስታ ደረጃ ነው የምነግርህ በሶስት በአራት ወረዳዎች 11 መዳረሻ ቦታዎች ዋና የማደሪያ ቦታዎች አሉ፣ 6 የምሳ ቦታዎች አሉ። እንግዲህ በእነዚህ አጠቃላይ ህብረተሰቡ ወደ 10000 ህዝብ ተጠቃሚ ነው። በወጣቶች ደረጃ ግን ቀደም የሚሰሩት ያልኩ በምግብ ማብሰልና በመንገድ መሪነት ነው ወጣቶች የሚጠቀሙትና በእነዚህ ደረጃ ስናየው ከ2000 በላይ ወጣቶች ተጠቃሚ ናቸው።
ኢትዮጵያ ውስጥ አሁንም የሚፈጠሩ ግጭቶች ጎብኚዎችን ማሸሻቸው እውነት መሆኑን የሚናገረው የተስፋ ማህበረሰብ አቀፍ ቱሪዝም የማስጎብኘትና የጎብኚዎች ቀበላ ዘርፍ አስተባባሪ ግርማ ለባቸው ሰሞነኛው ሁኔታ ግን ተስፋ ሰጪ እንደሆነ ያውሳል።
ተጽኖ አለው፣ ይጨነቃሉ፣ ያስባሉ። ግን አሁን እኛ አካባቢ ላይ ምፍራቁ ስለተዘረዘ እኛ ጋር ትንሽ ጨምሯን ብለን ነው የምናስበው። አሁን በአሁኑ ሰዓት በተፈጥሮም ግን ይሄ የቱሪስት ፍሰት የሚጨምርበት ወራቶች ናቸው። እነዚህ ከኛ ከጥቅምት እስከ ጥር ባለው ከዚህ ከዝናብ በኋላ ያለው በጣም እይታው ምንም ሁሉ ነገር ያምራል። ከዚህም ቀጥሎ ደግሞ ታህሳስም አሁን ገና አለ፣ ጥርም አለ። እንደዚህ አንዳንድ በዓላቶች ስለነበሩ እኛ ጋር ጨምሯል። አሁን
ኢትዮጵያ ውስጥ ከ200 በላይ አስጎብኚ ድርጅቶችና የጉዞ ወኪሎች እንደሚገኙ የኢትዮጵያ አስጎብኚዎች ማህበር ድረገጽ ይናገራል። የጉብኝት ሂደትን ማህበረሰባዊ መሰረት በመስጠት ረገድ ግን ግንባር ቀደምነቱን ያዘው ተስፋ ማህበረሰብ አቀፍ ቱሪዝም ስለመሆኑ ግርማ ያወሳል።
ሀብታሙን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ቀጣዩ ዘገባ በአዲስ አበባና በዋሽንግተን መካከል የንግድ ስራን የምታከናውን ወጣት ዲዛይነርን የተመለከተ ዘገባ ነው። ጽዮን ግርማ ዝርዝሩን ትነግረናለች።
ስሜ አባይ ሾዝ ይባላል። የዛፍ መስራች ነኝ።
አባይ በ11 ዓመቷ የአሜሪካን ቤተሰቦቿን ተቀላቅላ ቴክሳስ ውስጥ ብታድግም አማርኛን በሚገባ ትናገራለች። ምክንያቱም አሳዳጊዎቿ ከሀገሯ ጋር ያላትን ቁርኝት እንዳይቋረጥ ከፍተኛ ጥረት ያደርጉ እንደነበርም ትገልጻለች። ለቃለ ምልልስ ሲሆን ግን ሐሳቧን ለመግለጽ እንደምትቸገር ነግራኝ ለሙከራ ብለን ቃለ ምልልሳችንን በአማርኛ ይጀምርነው።
ወሎ አዲስ አበባ ወሎ ኢትዮጵያ ኖ ዩ ሲ ማማ እንግሊዝኛ ኖ ዊ ኒድ ቱ ኪፕ ኢን ኢንግሊሽ አው ትኩርኩር ብነ ማረገብሽ እንግሊዝኛ ኮስ ኖ ዩ ሲ ዩ ጀስት ላፍ ዩ ዳይድ ጌት ኢማጂን ሃው ሜኒ ፒፕል ጋና ዳይ ኦን ዲስ አይ
የተወለድሽ ለሚለው የመጀመሪያ ጥያቄ ወሎ አዲስ አበባ አለች። መሳሳቷ ሲገባት ደግሞ መቀጠል አቃታት። አንቺ እንዴት አቅሽብኝን? ምን ያህል ሰው ይስቅብኝ እንደሚችል ታያለሽ። ማሾፊያ ነው የምሆነው፣ ይቅርብኝ አለችና በእንግሊዝኛ ቀጠለች።
I was born in the north in Wollo and then I moved to Addis very young.
የተወለድኩት ሰሜን ኢትዮጵያ ወሎ ውስጥ ነው። ከዛ በጣም ትንሽ ሆኜ አዲስ አበባ ገባሁ። ብዙ የልጅነት ጊዜን አዲስ አበባ ህፃናት ማሳደጊያ ውስጥ ነው ያሳለፍኩት። እስከ 11 አመት ድረስ ኪዳነ ምህረት የካቶሊክ ህፃናት ማሳደጊያ ውስጥ አደኩኝ። ከዛም በጣም ጥሩ በሆኑ አሜሪካዊ ቤተሰቦች በጉዲፈቻ ወደ ዩናይትድ ስቴትስ ቴክሳስ መጣሁ። ከዛም ቴክሳስ ውስጥ አደገች፣ በኢኮኖሚክስ ትምህርት ተመረቀች። ነገር ግን ህልሟ ኢትዮጵያ ተመልሳ መስራት በመሆኑ በ2007 ዓመተ ምህረት ወደ ኢትዮጵያ ተመልሳ በቆዳ ምርቶች ላይ የሚሰራ ድርጅት አቋቋመች።
It's really a combination of both passion and something that I've always
ፍላጎቴና በቆዳ ምርቶች ላይ ያለውን እድል የመጠቀም ጥምር ሐሳብ ነው ይህን እንዳደርግ የገፋኝ። የሀገሪቱን ሀብት በመጠቀም ለሰዎች የሥራ እድልን መፍጠር ግብ አድርጌ የተነሳሁት። ከዛም ዛፍ የተሰኘን አማርኛ ስም ለድርጅቷ በመስጠትና ለዓለም አቀፍ ገበያ የሚሆኑ ጥራት ያላቸው ቦርሳዎችን በማምረት ሥራዎቿን በአዲስ አበባና በዋሽንግተን መካከል አድርጋ መስራቷን ቀጠለች። አዲስ አበባ ላይ 18 ሰራተኞች ያሉት የማምረቻ ቦታ ከፍታ ዋሽንግተን ዲሲ ውስጥ ደግሞ ናሽናል ሃርቫርድ በተባለ ቁልፍ ቦታ ላይ መሸጫ ሱቅ ከፍታ መነገድ ጀምራለች። የድረገጽ ንግድንም አካታለች።
All of our leather goods and handwoven scarves
ሁሉም ሙሉ በሙሉ በቆዳ የተሰሩ ምርቶች ናቸው። ከዚህ በተጨማሪ ደግሞ ከሌሎች አፍሪካዊ ዲዛይነሮች ጋር በመተባበር እንደ ኬንያና ሴኔጋል ካሉት ጋር ማለት ነው ጫማዎችና የናይለን የአንገት ልብሶችን ማዘጋጀት ጀምረናል።
የዛፍ መስራቹ አባይ ሹልስ ህልሟ አሁን ካለችበት የተሻገረ ነው። ከኢትዮጵያ ቆዳ ጥለትና ቀንድ አዋጥተው የሚሰሩትን ምርት የበለጠ ባለም አቀፍ ገበያ በማሳካት ለሌሎች ብዙ ኢትዮጵያውያን የሥራ ዕድል መፍጠር አቀዳለች። ባሳለፍነው ቅዳሜ መቀመጫውን እዚህ ዋሽንግተን ዲሲ ያደረገውና ከ9 ዓመታት በፊት በወጣቶች ተመስርቶ አሁን ዩ ኢትዮጵያን ፕሮፌሽናልስ የፕ የናንተው የኢትዮጵያ ባለሙያዎች ማለት ነው በሶስት ዘርፎች የውቅና ሽልማት ሰጥቷል። ውድድሩና የእጩ ጥቆማ የተደረገው በድረገጽ ላይ ሲሆን አባይ የዚህ እጩ ነበረች። ሽመልስ መኮንን ከመስራቾቹ አንዱ ነው።
የኢትዮጵያ ኢመርጂንግ ፕሮፌሽናል ኦፍ ዘ ኢየር ምንድነው? በመዋቸው ውስጥ ያመረቃ ለስራ እየሰራሉ ወደፊት ደግሞ በለጠ ስራ ይሰራሉ የሚባሉ ሰዎችን የምንሸልምበት ዘርፍ ነው። በዛም ሶስት ሰዎች ታጭተዋል። አንደኛው ረዴ ተክስ ትባላለች። ኢትዮጵያን ዳያስፖራ ፌሎሺፕ የሚባል ኦርጋናይዜሽን እዛ ፋውንደር ነች። ሁለተኛዋ አባይ ሹዝ ትባላለች። ዛፍ ባክስ እንካወቃቸው እዛ ፋውንደር ነች። ሶስተኛው ደግሞ ማቴዎስ መስፍን ይባላል። አይኤ ካውንስልስ የሚባለው አሜሪካን ሀገር ለወጣቶች ስኮላርሽፕ እድል የሚያመቻች ኦርጋናይዜሽን የዛ መስራች ነው እና ሶስቱ ናቸው በዚህ ዘርፍ ጫዎች።
በመጨረሻም አባይ በዚህ ዘርፍ ተመርጣ ሽልማቷን ተቀብላለች።
በዚህ በዲሲ በሜሪላንድ እና በቨርጂኒያ ባለው ማህበረሰብ ውስጥ እውቅና ማግኘቴ ለእኔ ትልቅ ክብር ነው። በጣም የሚያበረታታ እና ደስ የሚል ስሜትም የሚፈጥር ነው።
እናመሰግናለን።
ከማዳመጥ ላይ የምትገኙት እንግዲህ ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። ይሁን እንግዲህ በጣም ደስ የሚል ዘገባ ነው የሰራሽው። እንዴት ነበር ቆይታሽ?
አው በጣም ብዙ ናቸው። በሶስት ዘርፍ ነው ሽልማቱ የተካሄደው። በዚህ በተለይ እጩ ራሱ የሆኑት ወጣቶች በጣም ብዙ ነገር ያከናወኑ ናቸው። በኢትዮጵያን ማህበረሰብ ውስጥ ኢትዮጵያም እዚህም በትምህርት ዘርፍ ትምህርት ከዚህ ኢትዮጵያ ያሉ ወጣቶችን በመርዳት እና ብዙዎቹን በቀጣይ ፕሮግራማችን አምጥተን እናስተዋውቃቸዋለን። ያነጋገርኳቸው አሉ፣ እጩ ሆነው ደግሞ ያልተገኙ አሉ እና ጥሩ ፕሮግራም ነው። አባይ እንደሰማሻት እንግዲህ በዚህ ላይ ወጣት ናት። ናሽናል ሃርቨር ነው ደግሞ ሱቅ የከፈተችው እና ሱቋንም ሄደን እንደምንጎበኛት ነግሬያታለሁ።
ዋጋው ከቻል ነው ማለት
ዋጋው ወደድ ይላል። ዓለም አቀፍ ገበያ ውስጥ ለመግባት ብዬ ነው ያንን ያደረኩት። ምክንያቱም በጣም ጥሩ ምርጥ ቃን ተጠቅሞ ዓለም አቀፍ ገበያ ውስጥ መግባት እንዲቻል ነው ብላለች። እንግዲህ መልካም እድል ብለናል።
አዎ በጣም ደስ የሚል ነገር ነው። እስቲ ቀጣዩን አስተዋቂል።
ቀጣዩ የወጣቶች ድምጽ ነው። የወጣቶች አስተያየት አንቺ ነሽ ይሄን ፕሮግራም ተዘጋጀው። አሁን በተለያዩ ሐሳቦች ላይ የእናንተን ሐሳቦችና አስተያየት የምናስደምጥበት ሰዓት ላይ እንገኛለን። ኤደን አንቺ
እኔ እንግዲህ የጠየኳቸው በተለያዩ ወቅቶች ሐሳብን በነጻነት ስለመግለጽ ሲነገር እንሰማለን። እስቲ እንግዲህ እናንተንም ጠይቃችሁና የሐሳብ ነጻነት ሲባል ምን ተረዳላችሁ?
ምህረት በጋሻው እባላለሁ። በእኔ አስተሳሰብ የሐሳብ ነጻነት አብሮ የሚመጡትንም መዘዞች አብሮ መቀበል ነው እንጂ ዝም ብሎ የመናገር ያህል ቀላል አይደለም። ምክንያቱም ቃል ነው የምናወራው፣ የምናገረው፣ የምናስበው ነገር ነው አይደለ? መሬት አሁን ደግሞ የምናደርጋቸው ነገሮች እና አንዳንዴ ደግሞ የኛ አስተሳሰብ ወይ የኛ አነጋገር ሰው ላይ በጣም ትልቅ ኢፌክት ይኖረዋል እና እኛ ሀገር ላይ የሐሳብን በነጻነት መግለጽ የሚባለው ነገር ገባናል አላስብ ማለት ኃላፊነት ስለማንወስድበት ማለት ነው። እና ያው ሰው ላይ የሚያመጣውን ጉዳትም ሆነ ጥቅም ያው ሙሉ ለሙሉ ጉዳት ላይሆን ይችላል። የሰው አቀባበል ይወስነዋል። አብሮ የሚመጣውን ተጓዳኝ ነገር ማሰብ ያለብን ይመስለኛል።
ሳሙኤል ፍቅሬ እባላለሁ። መጀመሪያ ላይ ሀሳቡን በነጻነት ለመግለጽ ማንኛውም ሰው ሀሳብ ሊኖረው ያስፈልጋል ብዬ አምናለሁ። ሀሳብ ደግሞ ከተለያየ ቦታ ነው የሚመጣው። ለምሳሌ ሰዎች እንዴት ነው ያደጉት፣ ያስተዳደጋቸው ሁኔታ እንዴት ነው፣ ከዛ የሚያደርጉት ነገር፣ የሚማሩት ትምህርት፣ እነዚህ ነገሮች ሁሉ ሀሳባቸውን ይወስናል ብዬ አስባለሁ። ስለዚህ ሀሳብ ነጻነት በፊት ሀሳብ ይቀድማል። ሰውየው ሀሳብ ሊኖረው ያስፈልጋል። ከራሱ የሆነ ሀሳብ ከየትም ያላመጣው ራሱን ማንነቱን እሱነቱን ሊገልጽ የሚችል ሐሳብ ሊኖር ያስፈልጋል። ከዛ በኋላ ደግሞ ልክ ሰውየው የራሱ የሆነ ሐሳብ እንዳለው ሁሉ ሰው በነጻነት መግለጽ ሲባል መቼስ የሚገልጸው ሰውዬና የሚገለጽላቸው ሰዎች ይኖራሉ አይደል? መገላለጽ እስከሆነ ድረስ ማለት ነው። አንድ ሰሚ ይኖራል፣ ተናጋሪ ይሆናል፣ ሐሳብ ሰጪ ይኖራል፣ ሐሳብ ተቀባይ ይኖራል። ስለዚህ ሐሳብ ተቀባዩ ሰውዬ ወይም አብሮ ዲስከስ የሚያደርገው ሰውዬ ጋር የራሱ የሆነ ሐሳብ እንዳለው ማሰብ ማመን መቻል አለበት። ስለዚህ ሌላኛውም ሰው ሐሳብ እንዳለው ሲያምን የሱን ሐሳብ በተቻለ መጠን ትክክል በሆነ መንገዱን መግለጽ ምን ይችላል ይመስለኛል ማለት ነው። ሰዎች ዲስከስ ያደርጉ ሐሳብ ሲለዋወጡ ሲገላለጹ ያለምንም ፍርሃት ሰውየው ያለውን ሐሳብ በሚችለው አገላለጽ መግለጽ መቻል አለበት ማለት ነው። ያለ ይሉኝታ የበታችነት ስሜት ወይም የበላይነት ስሜት ሳይኖረው ሌላውንም ማክበር በነጻነት ተመልካቻችን ወይም ታዳሚያችን ጋር ወይም የምንገልጽለት ሰው ጋር ማድረስ መቻል ይመስለኛል።
የካሊን በቀለ እባላለሁ። ሐሳብን በነጻነት መግለጽ ማለት ያለ ማንኛውም ተጽዕኖ ወይም ግፊት ያመንበትንና እንከተለዋለን የምንለው የራሳችንን አመለካከትና እምነታችንን ማንጸባረቅ ማለት የሌሎችን ሐሳብን መጋፋትን አይጨምርም። የሐሳብ ነጻነት ማለት ግን አንዱን ሰው ጥሎ የራስን ሐሳብ ብቻ ማንጸባረቅ አይደለም። ልዩነትን በማክበርና በመቻቻል ውስጥ ያለ የራስን ሐሳብና ማንነት የመግለጽ ነው ማለት። ለምሳሌ ሐሳብን ከመግለጽ ጋር ተያይዞ አባውን ካገኙነሱ የሐሳብን በነጻነት የሚቆጠሩት ነገሮች ብለዋል። እኔ የኔን ብሄር ወይም የኔን ሐሳብ ትልቅነት ለማሳየት የሌላ ሰው ሐሳብ ወይም የሌላ ሰው ማንነት መውደቅ አይጠበቅበት። ይህ ሐሳብን ስጠት የኔን ሐሳብ ለመደገፍ ወይም ደግሞ የኔን ሐሳብ ብቁነት ጥሩነት ለማሳየት የሌሎችን ሐሳብ መጣል አይጠበቅብኝ። ኃላፊነት አለብን ማለት ነው። ሰዎችን በማይቆጠር ወይም የጠላቻ ንግግርን የማያስተላልፍ በመልካምነት የተመሰረተ ሐሳብን መግለጽ መሆን አለበት ያምናለሁ።
ስለሰጣችሁን አስተያየት ሁላችሁንም እናመሰግናለን። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ማክበልን ሰማሽ?
ወዶታል ዘፈኑ።
በጣም ወዶታል።
ሶሎ ተሰናበቱ ነው ያለው።
በዚህ ዘፈን ላይ ብዙ ስንብት እንዳታበዙ ቶሎ ለለምለም ቦታውን ብሏል። እኛም እንግዲህ ስግታችን እዚህ ላይ ተጠናቋል።
አዎ፣ ግን ሳናስታውሳቸው አናልፍም። ጋቢና ቪኦኤ ኒውስ ብለው እንዲሁም ደግሞ ቪኦኤ አምሃሪክ ብለው አስተያየታቸውን ያድርሱን፣ ኢሜይላቸውን ላኩልን።
በተለይ ደግሞ አያችሁ ለምታሰባስቡ የድምጽ አስተያየት
አዎ ግድ
ያግኝ። ፕሮግራሙን በመምራት አብረናቸው የነበረው ጽዮን ግርማና
ኤደን ገረመው ነበር። ዝግጅታችንን በማቀናበር ደግሞ ሞክቢል ያሜሮ ነው።
ሙዚቃውን በመምራት ለሶስተኛ ጊዜ ነው ያስተማን ይሄንን ዘፈን ደና ደሩ
ቶኔን ራዶኒ ሰገለ አሜሪካ